Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በጥያቄን እንደርደር ዛሬ በአንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆን?
አረ ለመሆኑስ የነገው ማንነታችን ከዛሬው በርግጠኝነት የተለየ ብቻ ሳይሆን የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ልብንል ይሆን?
ባጭሩም የነገው ማንነታችን አለመታወቅ ብቻ ሳይሆን ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ሊታወቅ የማይችል መሆኑን ነው ድምዳሜው የሚያስረዳው።
የሁለት ዓለም ቀን መቁጠሪያ ላላቸው አንዱን በእለት ኖሯቸው መገልገያ
ሌላውን በመጡበት ባህል ወርስ ላደረጉ በውጭ ሀገር ለሚኖሩ አድማጮቻችን አዲስ ዓመት ከገባ በመጀመሪያው የራዲዮ መስሂድ መገናኘታችን ነውና
እንኳን አደረሳችሁ። ያን ይህንኑ የዘመን መለወጥ አስተካከን በጊዜ ውስጥ ስናልፍ የሚገጥመንን
ዛሬ ላይ ሆነንም ነገን በተከፈተ ልብ አሻግሮ የማየት እድል የሚፈነጥቁ ሐሳቦች ያዘለው ጨምሮ ለምሽቱ ከተሰናዱ ልዩ ልዩ ዝግጅቶች ጋር
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ታህሳስ 30 2015 ዓመተ ምህረት የኢየሱስ ክርስቶስ ልደት በዓል ገና በትናንትናው ዕለት በሀገር ውስጥና በውጭ ሀገር ከሚኖሩ የክርስትና እምነት ተከታይ ኢትዮጵያውያን ዘንድ በከፍተኛ ድምቀት ተከብሮ ውሏል።
በዓሉን ያከበራችሁ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ።
የሰዓቱን የዓለም ዜና እናስቀድማለን።
ጠብቁን።
እንደምን አመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሶማሊያ መንግስትና የአልሸባብ ታጣቂዎች ቡድን የሰላም ንግግር እያደረጉ ነው መባሉን አስተባበሉ። ማስተባበያው የተሰማው አብዱል ፈታ ካዚም መሐመድ የተባሉ የሀገሪቱ ምክትል መከላከያ ሚኒስትርና የህዝብ እንደራሴ የቅዳሜ ዕለት የአልሸባብ ታጣቂ ቡድን ከመንግስት ጋር ለመነጋገር ጥያቄ ማቅረቡን መናገራቸውን ተከትሎ ነው። አንድ መንግስት ከፍተኛ ባለስልጣን ቆየት ብለው መንግስት ከታጣቂው ቡድን ጥያቄ ቀርቦለታል መባሉን አስተባብለዋል። ከቡድኑ ምንም አይነት ጥያቄ አልቀረበልንም ያሉት የብሔራዊ ደህንነት አማካሪው ሼክ አለይ ሚኒስትሩ በተሳሳተ መንገድ ንግግራቸው እንደተወሰደ ለአሜሪካ ድምጽ ተናግረዋል። ባልሸባብ ላይ የሶማሊያ መንግስት ያለው አቋም እንዳልተለወጠም አክለዋል። እንደ ቡድን ከነርሱ ጋር እየተደራደረን አይደለም። ይሁንና ከቡድኑ መለየት የሚሹ በሂደት ውስጥ አልፈው የመንግስትን ምህረት ማግኘት ይችላሉ ሲሉ አክለዋል። በዋትስአፕ አውታር በኩል በላኩት መልእክት አልሸባብም በበኩሉ ከመንግስት ጋር ንግግር አለማድረጉን አስተባብሏል። ከቡድኑ ጋር ተሰስር ያለው ድረገጽ ምክትል የመከላከያ ሚኒስትሩ የተናገሩለት የሰላም ንግግር መሰረተ ቢስ ነው ብለዋል። በመካከላችን ንግግር እንደሌለ ንግግርም እንደማይኖር አረጋግጣለሁ ሲሉ ማንነታቸው ያልተገለጸ የቡድኑ አመራር ለድረገጹ መናገራቸው ተዘግቧል። በጥር 2018 የአውሮፓውያኑ ዘመን አሊ ድሬ በመባል የሚጠሩት አሊ መሐመድ ራጊ የተባሉት የቡድኑ ቃል አቀባይ የሰላም ንግግር ከጅምላ ጨራሽ መሳሪያ በላይ የበለጠ አደገኛ ነው ሲሉ መናገራቸው ይታወሳል። ሩሲያ በተቆጣጠረችው የዩክሬን ዶንቴስክ ክልል የሚገኙ ሁለት የእንፋሎት ሙቀት ማብለያ ጣቢያዎች በዩክሬን ጦር በተሰነዘሩ የሮኬት ጥቃቶች እንደወደሙ ሞስኮ የሾመቻቸው ባለስልጣናትና የሩሲያ መንግስት የዜና አገልግሎት በዛሬው ዕለት አስታውቀዋል። ቀደም ብሎ የወጣው የሮይተርስ ዘገባ ዙሪስና ኖቪ ስቪት በሚባሉ ስፍራዎች ያሉት ጣቢያዎች እንደተመቱና በስራ ላይ የነበሩ እንደተጎዱ ባለስልጣናት በቴሌግራም አውታር ላይ መጠቆማቸውን ዘግቦ ነበረ። የሩሲያ መንግስት ዜና አገልግሎት በኖቪ ስቪት አንድ ሰው እንደተገደለ ዘግቧል። ከጣቢያው ፍርስራሽ ውስጥ የአንድ ሴት በድን ወጥቷል ሲል የአደጋ ጊዜ አገልግሎት ወኪሎችን ጠቅሶ ዘግቧል። ጥቃቱን በተመለከተ ከዩክሬን በኩል የተሰጠ ምላሽ የለም። ዩክሬን ሩሲያ ውስጥ በተደረጉም ሆነ በሩሲያ ቁጥጥር ስር ባሉ ግዛቶቿ ላይ በሚወሰዱ ጥቃቶች ዙሪያ እስካሁን ኃላፊነት አለ ሰደችም። ዶፍ ዝናብና አውዳሚ አውሎ ንፋስ በካሊፎርኒያ በሚገኙ በመቶ ሺዎች የሚቆጠሩ መኖሪያና ንግድ ቤቶችን ካለመብራት አስቀርቷል። powerouteage.org በተሰኘው ተቋም መሰረት ከ330 ሺህ መኖሪያና ንግድ ቤቶች በላይ እሁድ ከሌሊቱ 9 ሰዓት ጀምሮ የኤሌክትሪክ አገልግሎታቸው ተቋርጧል። ከአዲስ አመት ሳምንት መገባደጃ ወዲህ በጅጉ በከፋው ያየሩ ሁኔታ ምክንያት እስካሁን 6 ሰዎች ሞተዋል። ከነዚህ መካከል በተንቀሳቃሽ ቤት ላይ በወደቀ ዛፍ ምክንያት ህይወቱን ያጣ ጨቅላ ይገኝበታል። ያየሩ ሁኔታ ትንበያ ባለሙያዎች በሌላ ዙር ከፍተኛ መጠን ያለው ውሃ ያረገዘ አውሎ የሰማይ ላይ ጅረት ይሉታል እርጥብ ትሮፒካል አየር ምክንያት ሰኞ ዕለት ካሊፎርኒያ በዝናብና በበረዶ ተራራ ለትናጥ እንደምትችል አስጠንቅቀዋል። ብሔራዊው ያየር ንብረት አገልግሎት በሰደጋጋሚ የሚከሰተው ከልክ ያለፈ ዝናብ ተዳምሮ ወንዞች ከዚህ በፊት ከታየው ሁሉ በሚልቅ መጠን እንዲሞሉ ስለሚያደርጋቸው በመካከለኛው ካሊፎርኒያ የጎርፍ መጥለቅለቅ ሊከሰት እንደሚችል በትናንትናው ዕለት አስታውቋል። ዘገባው የሮይተርስ ነው። በስተመጨረሻም የፍልስጤም የውጭ ጉዳይ ሚኒስትር እስራኤል የጉዞ ፍቃዳቸውን ለሰረዘችባቸው በዛሬው ዕለት አስታወቁ። የአሁኑ ርምጃ የከረረ አቋም ያለው አዲሱ የእስራኤል መንግስት በፍልስጤማውያን ላይ እንደሚተገብራቸው ከቀናት በፊት ካስታወቃቸው አራቂ ርምጃዎች ክፍል አንዱ ተደርጎ ታይቷል። ራይድ ማልኪ የብራዚል ፕሬዚደንት በዓለ ሲመትን አክብረው ሲመለሱ እስራኤል የጉዞ ፍቃዳቸውን ለሰረዘችባቸው እንደሰሙ ተናግረዋል። ይህ የጉዞ ፍቃድ የፍልስጤም ባለስልጣናት ከመደበኛ ፍልስጤማውያን በተለየ መልኩ በእስራኤል ቁጥጥር ስር ባለችው ዌስት ባንክ በቀላሉ እንዲገቡና እንዲወጡ ያስችላቸዋል። የእስራኤል መንግስት ይህን ርምጃ ያጸደቀው ፍልስጤማውያን የተባበሩት መንግስታት ድርጅት ከፍተኛ የዳኝነት አካል እስራኤል የተቆጣጠረቻቸውን ቦታዎች በተመለከተ ሐሳቡን እንዲሰጥ ግፊት በማድረጋቸው ለመቅጣት መሆኑ ተዘግቧል። ይሄ ውሳኔ የአሁኑ እስራኤል መንግስት ስልጣን በያዘ በጥቂት ቀናት ውስጥ በፍልስጤማውያን ላይ የያዘውን የከረረ አቋም የሚያሳይ ነው ተብሏል። ዓለም አቀፍ ህጎችን በመጣስ ረገድ ለተቀጣ የሚገባት እስራኤል መሆኗን የተናገሩት ፍልስጤማውያን የማልኪ የጉዞ ፍቃድ መስተረዙ ነው ግዘዋል። ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ዛሬ በነበረ የመንግስት ካቢኔ ስብሰባ ላይ እርምጃው በተባበሩት መንግስታት ዘንድ በታየው መጠን ያለፈ ጸረ እስራኤላዊነት ላይ ያነጣጠረ እንደሆነ ተናግረዋል። አርብ ዕለት የመንግስቱ የደህንነት መስሪያ ቤት 39 ሚሊዮን ዶላር ለፍልስጤማውያን አስተዳደር እንዳይገባ በማገድ በምትኩ ገንዘቡ በፍልስጤማውያን ታጣቂዎች በቤተሰባቸው ላይ ጉዳት ለደረሰባቸው እስራኤላውያን ካሳ እንዲከፈል ሞስቶን ይታወሳል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የሁድ ምሽት መሰናዶች ጋር አብራችሁ እንድትቆዩ እንጋብዛለን።
በድጋሚ ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣
የእሁድ ታህሳስ 30 2015 ዓ.ም ምረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
አሉላ፣ ከጥቂት ሳምንታት ለኔ እንደውም በርከት ያሉ ሳምንታት ብለው ይሻለኛል ከረፍት ተመልሰሃል። የአውሮፓውያን ገናና አዲስ ዓመት፣ የትናንቱ የኢትዮጵያውያን ገና እንዴት አለፉ?
ቆንጅት፣ በጣም ጥሩ ነበረ። ከረጅም የስራ ጊዜ በኋላ የተገኘ እረፍት በመሆኑ ልዩ ነበር። እረፍት ባትወጪም አንቺስ ታዲያ በዓላቱን እንዴት አሳለፍሽ?
እኔም በጥሩ ሁኔታ ነው ያሳለፍኩት አሉላ። መቼም አንተ እረፍት ላይ እንደከረመ ሰው ባይሆንም ማለቴ ነው፣ ጥላት እንዳይሆን ነገር።
አሁን ተተሽን ስትሄጂ ደግሞ ተራዊን ይሆናል።
እኔ ደግሞ ከሄድኩ አልመለስም ታውቀኛለህ አይደል?
እሱም የፈራሁት ስለዚህ ነው። እኔ ረጅም ጊዜ ያልቆየሁ መሰለኝ።
ለማንኛውም አሉላ፣ ጥሩ ጊዜ ስላሳለፍክ እና ስለተመለስክ ደስ ብሎኛል። እንኳን ደህና መጣ። እንደውም መልካም አዲስ ዓመት ያልኩ በጽሁፍ መልእክት ብቻ ነበርና እረፍትህን እንደ ልብ እንድታጣጥም ብዬ ነበረ። እንኳን አደረሰ
ቆንጅት፣ እንኳን አብሮ አደረሰን። እርግጥ ነው አዲሱ ዓመት ከገባም አልተገናኘንም። አሁንም ከቢሮና ከቢሮ ውጭ ሆነን ነው ይህን ፕሮግራም እየሰራን ያለ ነው። ቀናት አለፉና ያለፈ ሊባል ነው። ባለፈው ዓመት ወሩ ከመገባደዱ በፊትም ሳምንታት ቀደም ብሎ ነው አብረን የሰራ ነው። ባይሆን ለመልሱ ታዲያ ለጊዜው ይስማማል በሚል ባሰናዳ ነው ቅንብር ብንደረደረ ለአድማጮች የጠቆም እንዳደረግነው በመግቢያችን ሁለተኛውን የቀን መቁጠሪያ ለሚጠቀሙ በዓለም ዙሪያ ለሚገኙ አያሌ ሚሊዮኖች የአውሮፓውያኑ አዲስ ዓመት 2023 ከገባ ዛሬ ሰባተኛው ቀን ተቆጥሯል።
ጊዜው ከሚከስታቸውና የተለየ ስሜት ከሚያሳድሩት ሁኔታዎችና እቅዶች ባሻገር ይህንኑ የአዲስ ዓመት መንፈስ ተንተርሰን ታዲያ
አሁን ከሩቅ ላይ ታየን የሚችል ነገር ግን ዛሬ የምናደርጋቸውንም ሆነ የማናደርጋቸውን ነገሮች በቅጡ እንመረምር ዘንድ የሚጋብዝ በመግቢያችን ጥቅስ ያደረግነው ቁም ነገር ያዘለ ወግ ነው። ቀዳሚው
ዛሬ ባንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ
ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆን?
አረ ለመሆኑስ የነገው ማንነታችን ከዛሬው በእርግጠኝነት የተለየ መሆኑ ብቻ ሳይሆን
የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ይከሰትልን ይሆን?
ባጭሩም የነገው ማንነታችን ያልታወቀ ብቻ ሳይሆን
ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ሊታወቅ የማይችል ነው።
ይህ ሁሉ ሆኖም ቢሆን ታዲያ ዛሬ የምናደርጋቸው አንዳንድ ነገሮች
ዛሬ የሚሰማን ስሜት አጥብቀን የምንይዛቸው ነገሮች አለያም ቋሚና ጨርሶ የማይለወጡ ይመስል እነሱን ለማስጠበቅ የምንሄደው ርቀት ያስደምማል።
አንዳንዴም ባለችን ትንሽ አቅም ሌሎችን ለመጉዳት
አሁን ለመርዳት አይደለም ለመጉዳት በክፋት የምናደርጋቸው ድርጊቶች ይገርማሉ።
በቅርባችን ያሉ ሰዎችን በቤተሰብ በጓደኛ አለያም በስራ ቦታ ከአንዱ ወይም ከሌላው ላይ ጉዳት ለማድረስ ከምናደርገው ጥረት
ዛሬ በኢትዮጵያ በስፋት እያየን እንዳለነው በጭካኔ የሚፈጸሙ ግድያዎች ድረስ ይህ ሁሉ ግን ለምን ያሰኛሉ?
እናም የዚህ ሁሉ ከንቱነት አሁን ካለንበት ሆነን አይታየን ይሆናል።
ያለ ጥርጥር ግን ያ ውሎ አድሮ የምንደርስበት የነገ ማንነታችን ነገ የሚባል ከኖረን አሁን ያለ ጥርጥር የነገ ማንነታችን ወደ ኋላ ዞር ብሎ ያለፈውን ሲመለከት የሚያፍርባቸው ይሆናሉ።
እርግጥ ነው ያንንም ቢሆን ታዲያ የማመዛዘን ብቃት መጠየቁ አይቀሬ ነው።
አንድ ሌላ ነጥብ እናከለ የሰው ልጆች ስንባል በገዛ ራሳችን ላይ ሊመጡ የሚችሉ ለውጦችን የምትንበያ አቅማችን ደካማ ነው ይባላል። አሁን ያለን ማንነት ባለበት መልኩ ይቀጥላል ብለን ብናስብ ትርጉም ይኖረው ይሆን?
እንደ አንዳንድ የሰው ልጅ ለውጥ ተመራማሪዎች እይታ ግን ራሳችንን ተሰርቶ እንዳለቀ ምርት ከማየታችን ላይ ነው ችግሩ። ምክንያት በማያቋርጥ ለውጥ ውስጥ የምናልፍ መሆናችን
አባይ ወይም ባህሪ ለራሳችንም ሆነ ለሌሎች የሚጠቅሙ ጉዳዮችን አስመልክቶ ያለንን አስተሳሰብ ድርጊትና ስሜት ያሳያል።
አሁን አባይ ሲባልም ደግሞ ዘርፈ ብዙ ነው። የልባችንን ፍቃድና ፍላጎት ብሎም የአእምሮን ጥንካሬ ያጠቃልላል።
እንደ ማህበራዊ ግንዛቤያችንና ስሜታችንን የመግራችሎታችን ሁሉ የባህሪያችን ምንነት መገለጫዎች ልናዳብራቸው የሚችሉ ናቸው።
የርህራሄ አለያም የቅሬታ ስሜት ቁርጥ ያለ ውሳኔ የማድረግ ችሎታ
አንዳች የማወቅ ጉጉትና ስሜትን የመግራት ጥበብ በእርግጥ በትምህርትና ሆን ተብሎ በሚደረግ ልምምድ ይለመልማሉ።
ሰሉላ ይህንን ቀደም ሲል ለአድማጮቻችን ያቀረብነውን እንደው በሐሳቤ ረፍት ላይ ያለ በፀሐይ ጥልቀት ባህር ፊት ለፊት ቆመ እያሰላሰልክ ያዘጋጀው ያሰብክበት የጻፍከው ነው የሚመስለኝና ምናልባት በባህሩ ዙሪያ በመሆን በእንደፋ አይነት ሁኔታ ሆነ ነው ስትጽፈው የነበረው።
የባህሩ ሐሳብ ብዙ እንድንነጋገር ያደርገኛልና ከሱ መለስላለሁ። የረፍት ነገር እንደው ትንሽ ወንዝም ካል ወጣ በለሽ ሄድሽ አይቀርም። ግን ስሜቱ ትክክል ነው ቆንጆ። በዘመን መለወጥ ስሜት ውስጥ ሰዎች ነንና የቱን ያህል እንደምንለወጥ በተለይ ከቅርብ ጊዜ ወዲህ ደግሞ ይፋ በተደረጉ የሳይንስ ግኝቶች ተለዋዋጭነታችን ሳይንስ ዝርዝር ውስጥ እንዳንገባ እንጂ በስነ ህይወት ቀመርም ቢሆን በሰውነታችን ውስጥ ያሉት ሴሎቻችን ሳይቀሩ ያለማቋረጥ በየጊዜው እንደምንለዋወጣቸው በዚያም ረገድ ነገ ምንድነው ምን ሆነው የሚለው ለሚጠይቅ ሰው ባቀረብነው ዝግጅት ውስጥ እንደገለጽነው ነገ ቅርም ይላል ነገ ምናዝንበት ነገር ላለማድረግ የሚያነቃ አይነት አድርጌ ነው የሰርኩትና በዚያ ስሜት ነው ቆንጅት እዛ ውስጥ የቆየሁት።
በጣም ጥሩ ነው አሉላ እንዳልከው አዲስ ዓመት ራስን ወደኋላም ዛሬ ላይም ወደፊትም እየተመላለሱ መመርመር መፈተሽን የሚጋብዝ ጊዜ እንደመሆኑ አድማጮቻችንም ከልብ እንደሚከታተሉትና የራሳቸውን ሐሳብ እንደሚጨምሩበት ተስፋ አደርጋለሁ አሉላ።
ትክክል ብለሻል ቆንጅት ጥሩ አድርገሽ አድማጮቻችንንም አብረታተሻል። በቀናት ሳምንታትና ወራት አለያም አመታት ውስጥ የሚለዋወጡትን ኮዲሁ ለማየት እንዲያግዝ የታለመው ነው እንግዲህ እንደተነጋገር ነው። አድማጮች በእያላችሁበት ተወያዩ፣ ጻፉ፣ ደውሉልን፣ ሐሳባችሁን አካፍሉን።
አሁን ደግሞ ጉዞ ወደ አዲስ አበባ።
ቆንጅት እንግዲህ ንግስያ ክሊሉ 15 ቀኑን ጠብቆ በስልኩ መስመር ተገኝቷል። ለዛሬ ምን ይሆን ያዘጋጀልን ለአድማጮች ብናስተዋውቅ?
ንግስያ ለዛሬ በቅርቡ ከዚህ ዓለም በሞት የተለየው እንቁ ብራዚላዊ የእግር ኳስ ንጉስ ፔሌ ባንድ ወቅት እኮ ወደ ኢትዮጵያ ሊመጣ ነበር ይያለን ነው። እናስ ስለምን ቀረ ይሆን? ንጉሴ በቀጣዩ መስኮቱ ያካፍለናል።
ብራዚላዊውን የእግር ኳስ ጨዋታ ንጉስ ፔሌን በቅርቡ ማረፍ በማስመልከት ባለፈው እሁድ ቀልቦ የነበረውን ልዩ ዝግጅት ስለተከታተልኩ ከኢትዮጵያ ፉትቦልና ከፔሌ ጋራ የተያዘ አንድ ታሪክ ለማስታወስ ነው ብቅ ያልኩት። የጅብራልተሩ አለት ታላቁ የስፖርት ሰው ይርነቃቸው ተሰማ የኢትዮጵያ ሕዝብ በዚህ ዘመን ላይ የገጠመውን ፔሌን የማየት ድል ቢጨናገፍበት ዝንተ ዓለም ሲቆጭ ይኖራል ብለው ነበር ከ50 ዓመት በፊት ያሉት አልቀረም። በጉምቱ ጉምቱ ጋዜጠኞቻችን ተቃውሞ ገጥሞት የፔሌ መምጣት ጨዋታውን አልተካሄደ ፔሌም ወደ ኢትዮጵያ ብቅ አለ። ታሪኩ እንደዚህ ነው። ፔሌ ከ15 ዓመቱ ጀምሮ ሳንቶስ ለተባለ ብሔራዊ ክለብ ነበር አገር ውስጥ የሚጫወተው። በወር የሚከፈለው $10 እንደነበረ ታሪኩ ያስረዳል። ቤተሰቦቹ በጣም ችግረኞች ነበሩ። የሳንቶስ ቡድን የዛሬ 50 ዓመት ገደማ በዚህ በምስራቅ አፍሪካ አካባቢ በዙሪያው ልዩ ልዩ የወዳጅነት ግጥሚያዎችን ለማድረግ ይመጣ ስለነበረ ፔሌን የያዘው የሳንቶስ ቡድን ወደ አፍሪካ አካባቢ የሚመጣ ከሆነ በእኛ ዙሪያ በእኛ ጎረቤት አካባቢ ብቅ የሚል ከሆነ ለምን ኢትዮጵያውያንስ ፔሌን አያዩም ብለው የስፖርቱ ሰዎች እና ይርነቃቸው ተሰማ ሐሳብ አቀረቡ። የሳንቶስን ቡድን ጋበዙ። ይሄ ዜና በይፋ ተነገረ። ጉምቱ ጉምቶቹ በተለይ አዲስ ዘመን ጋዜጠኞች የፕሬስ ሰዎች እነ ጳውሎስ ኞኞ ተቃወሙ። ሌሎች ሰዎችም ጭምር ፔሌ እኮ ወደ ኢትዮጵያ ቢመጣ ወጪ ይደረጋል የተባለው የኢትዮጵያ 70,000 ብር ነው። ይሄ 70,000 ብር ደግሞ አንድ ትምህርት ቤት ሊሰራ ይችላል። እንዴት ትምህርት ቤት እንደመስራት አንድ እግር ኳስ ተጫዋች ለማየት ተብሎ 70,000 ብር ይወጣል ብለው ርዕሰ አንቀጽ ጻፉ። የተለያዩ የድጋፍና የተቃውሞ ጽሑፎች በየጋዜጦቹ በዛሬቱ ኢትዮጵያም በአዲስ ዘመንም ላይ መጻፍ ተጀመረ። ተቃውሞው ስለበረታ ፔሌም ቀረ። የኢትዮጵያ ሕዝብም የፔሌን ጨዋታ ሳይመለከት ቀረ። ፔሌን አይተነው ቢሆን በዘመናችን በጊዜያችን ከቶ አይቻልም ነበር። እንዲህ ዛሬ ላይ ጉራችን ፉትቦል ነበር እግር ኳሳችን የወርቃማው ዘመናችን የኳስ ንጉሱ ትዝታችን። በነገራችን ላይ እኛም እኮ እንደ ፔሌ የምንቆጥራቸው የሚቆጠሩ ጥሩ ጥሩ እግር ኳስ ተጫዋቾች ነበሩ። ለምሳሌ መንግስቱ ወርቁ ለጣሊያኑ ኤሲ ሚላን ተሸጦ አይሆንም ብለው የተቃወሙት የስፖርት ባለስልጣናት ነበሩ። እንደ መንግስቱ ወርቁ እንደ ፓሼ እንደ ኢታሎ ያሉ ጥሩ ጥሩ ኳስ ተጫዋቾች ነበሩ። የስፖርት መሪዎቻችንስ ቢሆኑ ዝነኞች አልነበሩም እንዴ? ታሪክና አስተውስ
ጨዋታ እጅግ ወድ ስለነበረ ከብዙዎች ከሚሆኑ ሰዎች ጋር ተጫውቼ እና መንግስቱን ነስረ ጋር ተጫውቻለሁ። በ1950 ፌዴሬሽኑ ጸሐፊ ብቻ ሆኜ አይደለም የስፖርት ኮንፌዴሬሽኑ ረዳት ሚኒስትር ሁሉ ሆኜ ጫወት ነበር። እና አንዳንድ ያጋጠሙ ነገሮች ግጥ አሉ። አሁን ለምሳሌ በ1950 ኳስ ጨዋታ ለማቆም የቆረጥኩበት ዘመን ነበር። ለመጀመሪያ ጊዜ ኢትዮጵያን ወክዬ ወደ ስዊድን ለዓለም ዋንጫ የምሄድበት ጊዜ ደርሷል። ለመሰናበቻ ያህል የሸዋን ሻምፒዮና ጊዮርጊስ አግኝቶ ከዚያም ከነ ሐማሴን ከነጥጥ ማህበር የፍጻሜውን ተጫውቼ እንዲያው በክብር ልወጣ አስቤ ነበር እና የመጨረሻው የሸዋ ጨዋታ በጊዮርጊስ እና በመቻል መካከል ደረሰ እና እኛ እኩል ለእኩል ብንወጣ ይበቃን ነበረ ይህንን ጨዋታ ለማሸነፍ እና መጀመሪያ ግብ አገባሁ። 1-0 መራ። እንግዲህ ከዚያ ወደ መቻል 2 ግብ ካላገባ አይደርስብንም እና በመካከሉ ላይ 1 ግብ አገቡና 1-1 ሆነ። እኛም ስንከላከል እነሱም ለመጨመር ሲፈልጉ ሊያልቅ 1 ደቂቃ ሲቀር ከበደ መታፈሪያ የሚባለው ለወንድሙ በቀለ የሰጠውን ኳስ በራሱ በይቶ 1 ደቂቃ ሲቀር አግብቶ የፉትቦል ታሪኬን እንዲያው በድል ልዘጋለሁ ብዬ ያልኩትን አበላሽቶብኛል እና አንድ ማስታወሰው ከፍተኛ ነገር ይሄ ነው። በተረፈ ግን እንዳልኩ ግባግቢ ነበር። በተለይም በወጣትነት ዘመኔ በጣም ክባቢ ስለነበርኩ ስለዚህ በአንድ አመት ውስጥ 47 ጎል አስገብቶ 43ቱን እኔ ነበር ያስገባኋቸው። ይህም እንደው እንደ ታላቅ ሬከርድ የሚቆጠር ነው እና እንደው የማዝነው ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች በመሆን ይችል ነበር የሚል እምነት አለኝ።
ይርነቃቸው በጊዜያቸው በዓለም ላይ እንደ ፔሌ የሚያደንቁት ተጫዋች አልነበረም። በአንድ ወቅት ደግሞ ማራዶናም ስለመጣ የአርጀንቲናውን ማራዶና አይተው ብዙዎች ደግሞ ከፔሌ የበለጠ ማራዶና መጣ እያሉ ሲናገሩ ይርነቃቸው ከዛሬ 36 ዓመት በፊት ባደረጉት ቃለ መጠይቅ ከስፖርት ጋዜጠኞቻችን ጋር እሳቸው እጅግ አብልጠው አርንቀው የሚናገሩት በብዙ ምክንያት ፔሌን ነው። ፔሌ በሁለት እግሩም በቀኝ በግራውም ይጫወታል። በሁለቱም እግሮቹ ግብ ያገባል። ማራዶና የሚጫወተው በግራ እግሩ ብቻ ነው። ፔሌ ካስቆጠራቸውና ከሚያስቆጥራቸው ግቦች መካከል አብዛኛዎቹን በራሱ ገይቶ ነው። ማራዶና ግን በራሱ ገይቶ ግብ ሲያስቆጥር አላየሁም። በአንድ ጨዋታ ላይም ዘሎ በራሱ ሳይሆን በእጁ የመታት ኳስ እንደ ግብ ተቆጥራ ብዙ ጊዜ ሲያጨቃጭቅ እንደነበረ ታስታውሳላችሁ ያሉት ትዝ ይለኛል። ፔሌን በዲሲፕሊኑ በጥሩ እግር ኳስ ተጫዋችነቱ በጣም ያደንቁ ስለነበረ ከኛም እነ መንግስቱን እነ ኢታሎን እነ ኑሬን እግር ኳስን በእግር ሳይሆን በእጅ የሚጫወቱ የሚመስሉትን ኢትዮጵያውያን ተጫዋቾችን እያነሳሱ ያደናንቁ ነበር። እና ፔሌ ቅድም እንደተባለው 70,000 ብር ተከፍሎ ወደዚህ መጥቶ ቢሆን ኖሮ ያን ጊዜ እኛም እንግዲህ አይተን ያን ጊዜ ጉራችን አይቻልም ነበር። 70,000 ብር ማለት እንግዲህ ያን ጊዜ በኢትዮጵያ ምንዛሬ $1 በ2 ብር ከ10 ሳንቲም የሚለወጥበት የሚቀየርበት ጊዜ ነበር። ለሁሉም ሆነ አለፈ። የዛሬ ዝግጅቴን በዚሁ ላብቃ። አመሰግናለሁ።
እንግዲህ ማን ይናገር የነበረ ነውና ንጉሴ አክሊሉ ያካፈለን ታሪክ እንዳስደመማችሁ አንጠራጠርም። እናቶ ይነቃቸው ተሰማ ፔሌ ወደ አፍሪካ አካባቢ ከመጣ ዘንዳ አዲስ አበባ ይምጣ ምን አለ ጥሩ ነው። ጋዜጠኞችና ሌሎች ደግሞ አይ እሱን ለማምጣት 70,000 ብር የሚወጣው ኢትዮጵያ እኮ ገንዘብ አልተረፋትም። ክርክሩ ጦፈ። ገንዘቡ ትምህርት ቤት ይሰራል እኮ ብለው የተከራከሩት አሸነፉ። ፔሌም ቀረ። አድማጮች ይህን ታሪክ ዛሬ ላይ ሆነው ሲሰሙ ልባቸው ወደ የትኛው ወገን አድልቶ ይሆን? ሐሳባችሁን አካፍሉን።
አድማጮች እንግዲህ በአዲስ አበባት በነቃ ተሳትፋችሁ ከራዲዮ መጽሔት ጋር አብራችሁን ዝለቁ። አሁን ወደ ተከታዩ ቅንብር ነው የምናመራው።
ቀጣዩ ደግሞ የሙዚቃ ወግ ነው።
ሙዚቃ በሕይወታችን ውስጥ ያለውን ትልቅ ስፍራ የሚፈትሽ
አሁን ቀደም ከቀረበ የተመረጠ ተከታታይ ቅንብር በመጠኑ ቀንጨብ ተደርጎ የተወሰደ ነው።
ቅንብሩን እናስቀድም። ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደምን ይለያል? ሙዚቃ ቀልብን ከማዝናናት ውጥረትን ከማርገባሽ ያገር የጥንዶችን ፍቅር ስለማለምለሙ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለመሆኑ የሚተነትኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ምስጢርና ፋይዳ አስመልክቶ በጀመርነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን። በሙዚቃ ወጋችን የምንሰማው የረቂቅ ሙዚቃ ቀማሪው ባህ የተጫወተው ድንቅ ሙዚቃ ይሁን የቢትልስ አቀንቃኞች ያንቆረቆሩት ዜማ፣ ብራድ ፔዝሊ ይሁን ብሩኖ ማርስ አሊያም ኢትዮጵያዊ ለዛዎቹን እናምጣና የያሬድ መንፈሳዊ ዝማሪዎች ሁሉ የብዙዎችን ቀልብ መስረቅ የታደሉት ዕውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች ሆም ብለንና አዘውትረን ማዳመጡ ይሳካልን እንጂ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም። የሙዚቃ ድምጽ ስንሰማ ቀልባችንን መላካችን እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምጽ ከሚከተከሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት የኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎን አንጎላችን የተፈጥሮ እምቃቀሙን ጥቅም ላይ ሊያውል ይነቃቃል። እናም በሙዚቃው ስልት ዳግም ይቃኛል እንደ ጥናቶች ዋግነት። የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጀምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምንቆጥራቸው 16 ያህል የሙዚቃ በረከቶች ጥቂቱን ወፍ በረር መልከት እናድርግ። የትውስታን አቅም ማብልጸግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የተነበሱ ዘመን የጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማህደር ተፈልቅቀው ድንገት ከተፍ ይላሉ። የሙዚቃ ምትሃት የሚፈጥረው አንዳች ሚስጥር የሙዚቃ ኃይል የጤና መታወክ ያስከተለው አለያም ምርጅና ያደበዘዘና ያጠፋቸው ትውስታዎች ሳይቀር ለምንነስ መቻሉ ያስደምማል። ኒዚያ ዲሜንሺያ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ሙዚቃ ትኩረትን ለመሰብሰብ ይረዳል። ድንገት የሚወዱትን ሙዚቃ ከመጫወቻው ላይ ሲያዩ የሚሰማውን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችን ዝብርቅርቅ ሲልብን ቀልባችንን ለመሰብሰብና አለያም እንቅልፍ አልወስድ እያለ ሲያስቸግረን ሙዚቃ ሙሉ መንፈሳችንን በማረጋጋት ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድ ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቆጣጠር ሙዚቃ አይነት ደግሞ ለፈጠራ ስራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል። አለስ ብሎም ገርብብ ያለን የጥበብ በር ከፍቶ ያስገባል። ይህን መሰሉ የሙዚቃ ድምጾች ታዲያ በተለይ የረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ድል ይከስታሉ። የድምጹ መጠን ታዲያ በድምጽ መለኪያው ስሌት 70 ዴሲብል መሆኑ የሚመረጥ መሆኑን ጥናቱ ይጠቁማል። ከዚያ በላይ ድምጽ ያለው ሙዚቃ የሐሳብን መበታተን ከፍ ያደርጋል ነው የሚለው። አይቲን ወይም የአምሮ ልቀት መጠን ይጨምራል። ሙዚቃ አካኒ ወይም ተዋሽ ፋይዳዎችን ማለት ሙዚቃ የህመም ወይም የስቃይ ስሜትን ይቀንሳል። አዘን የተጫነው አለያም ቁዘማ የበረታበትን ዙሪያ ገባ በአንታዊ ስሜት የመተካት ልዩ አቅምን ታድሏል። የተረበሸን መንፈስ ያረግባል። የልብ ህመም ህክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል። ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪው ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትርፋት መጎናጸፍ በእርግጥ ምንኛ መታደል ነው። አድማጮች ለሙዚቃ የተሰናዱትን እነኚህን ተከታታይ ቅንብሮች የሙዚቃ ምታትና የሙዚቃ ጉዳይ በሚሉ ሁለት ርዕሶች በድረገጻችን ላይ ብትፈልጉ ሙሉውን ታገኛላችሁ። ተራራው ማዶ የዜማው ርዕስ ነው። ድምጻዊው የጃኖ ባንዱ ኃይሉ መርጊያ ነው። በግሩም ጫዋታው እናመሰግናለን።
ዝግጅታችን ይቀጥላል። አድማጮች የበርካታ መጽሐፍት ደራሲና የሃይማኖታዊ አስተምህሮ አዋቂም ናቸው። በቀደመው ዝግጅታችን ያስተዋወቅናችሁ እንግዳችን
ለምሽቱም የመጨረሻ አላደረግነው ቅንብራችን ተመልሰዋል። ሊቀ ህሩያን በላይ መኮንን ወደ ቆይታችን እንሰዳችሁ። በምስል ለተደገፈ የስቱዲዮ ወግ ቀጠሮ ይዘን እናም ይህንን አስተዋውቀን ነበር የተለያየ ነው። እስኪ ደግሞ ወደ እርሶ ስራዎች እንመለስ።
የተወሰኑ ስል ለትውልድ እንዲጠቅማሉ ምላቸውን ባለፈው ያነሳቸው ሁለት መዛግብተ ቃላት አሉኝ። አንደኛው ያው ሕያው ልሳን ግዕዝ አማርኛ መዝገበ ቃላት ነው። የተለየ የሚያደርገው እስካሁን በሀገራችን ከተሰሩ ስራዎች ባህላዊ የፊደል ተራ መዘጋጀቱ ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክሌ ያዘጋጁት ሕያው ስራቸው አለ። ያው ተጠቃሽ ነው፣ ትልቁ ስራ ነው። ነገር ግን እሱ በአዘገደ በጥንቱ የግዕዝ የፊደል ተራ ስለተሰራ ያሁኑ ትውልድ አዘገደን። አንዳንዴ አቡጊዳም ይባላል። አቡጊዳም እኮ የማስተማሪያ ዘዴ ነው እንጂ የፊደል ገበታ አይደለም። አዘገደ አወዘ ነው ወይም አሌት የት ጋኔል ዳሌት የሚለው ነው የፊደል ገበታውና የአለቃ ኪዳነ ወልድ በዚያ ስለተሰራ ለትውልዱ ትንሽ ቀና የሆነ ለጥናት እንዲረዳ ብዬ ባህላዊ ደረጃ ያዘጋጀሁት ያው ልሳን ግዕዝ አማርኛ መዝገበ ቃላት አንዱ እንደው ከሰራኋቸው ስራዎች ጥሩ ብዬ የምለው እሱ ነው። እሱን ከሰራሁ በኋላ ደግሞ ሁሉም ደግሞ ግዕዝን ማወቅ የሚፈልግ ቢኖር ከአማርኛ ከሚያውቀው ቃል ተነስቶ ግዕዙን ማግኘት ይቀላል በሚል እንደገና ከአማርኛ ወደ ግዕዝ ደግሞ ሰራሁት። እሱን ትንሣኤ አማርኛ ግዕዝ መዝገበ ቃላት ብያዋለሁና እነዚህ መጽሐፍ ያው እንግዲህ ትንሽ ለትውልድ የሚጠቅሙ ስራዎች ናቸው ብዬ አስባለሁ። ሌሎቹ ለህፃናትን መጽሐፍ የጻፍኩት አለ። እንደገና ደግሞ ሪፐሪካውን እሜቴ ገላነሽ አዲስ 50 ዓመታት እኔ ያስተማሩት አይነ ስውር ሆነው ማንኛውም አይናማ ሴት የምትሰራውን ሲሸቱን፣ ፈትሉን፣ መጋገሩን፣ ወጥ መስራቱን ይህ ሁሉ ነገር የማይቀራቸው በተፈጥሮ ብሩክ የተፈጠሩናት ነበሩ። የእሳቸውን ታሪክና ቅኔዎቻቸውን ጨምሬ ያሳተሙት መጽሐፍ አለ። ሰውም እሷን መጽሐፍ አሁን ጠፋ ነው እንጂ በጣም የወዳት ነበረ። ሌላው ደግሞ የእቴጌ ጣይቱ ታሪክ እቴጌ ጣይቱ በደብረ ነዊ በሚል ርዕስ ያሳተሙት መጽሐፍ ነበር እና እቴጌ ኢትዮጵያዊት ናቸው። አሁን አንዳንዴ ታሪክም ያለ እቴጌ በቅርብ ጊዜ አሁን እቴጌ ጣይቱ ኦሮሞ ናቸው፣ እቴጌ ጣይቱ ነጁ ናቸው፣ እቴጌ ጣይቱ ጎንደር ናቸው፣ ስሜን ናቸው ምናምን የሚል ነገር ብዙ አለ። ግን እኔ በአጠቃላይ እቴጌ ኢትዮጵያዊት ናቸው ወደሚል ለማምጣት እና የተረሳ ደግሞ በአንድ በእናታቸው በኩል የማይታወቀውን የዝናረግም ጭምር የሰራውበት እሱ መጽሐፍ ነበረ። እንደ ልብ ወለድ ያው ፎክሎራዊ ነገር ነው። ጥቁር ቁመት የሚል ረጅም ልብ ወለድ መጽሐፍም አሳትሜ ያው እንግዲህ ገበያ ላይ ውሎ አሁን እንኳን የጠፋ ነው። የግጥም መድበሎችም አሉ እና የሃይማኖት መጽሐፍቱ 1-6 ይሆናሉ። ምዕራፍ አለ። ሴተ ትሩፋት በቅዱስ ያሬድ የሚለው የቅዱስ ያሬድን ታሪክ የሰራሁበት ነው። የቅዱስ ያሬድ ታሪክ አሁን ትልቁ ፈተናችን በእኛ ሀገር መስማማት አይቻልም። እኔ ለምን እንደሆነ ሰው የራሱን የያዘውን ነገር ይዞ መቀጠል ነው እንጂ ይሄኛው እኮ እንደው ከስነ መክንዮ አንጻር ከሎጂክ አንጻር ይሄ ያስኬዳል ብሎ መቀበል ትንሽ ይከብደናል። እኔ ለምን እንደሆነ እና የቅዱስ ያሬድ ታሪክ እስካሁን በአሻሚነት ላይ ነው ያለ። አሻሚነት ሲባል ምንድን ነው? አንደኛ ያው ህጋዊ ካህን ነው የሚል መረጃ አለ። አይ የለም፣ ድንግል ነው ንጹህ ነው የሚሉ አሉ። ሸንከሳሩ ገድሉ በበዛች ዕለት አይረሳ ይላል፣ አርፏል ይላል። ነገር ግን የለም፣ አልሞተም፣ ተሰውሯል የሚላለ እና ይህን እንኳን መፍታት አልቻልንም። እኔ በበኩሌ መረጃዎችን ያው እንግዲህ አጠናክሬ የእሱን ታሪክ ሲሰራ 1-5 ገድላትን መርምር ያለው ሌላ ሌላውም ደግሞ በእሱ ሙያ ያው በዚህ በቅዱስ ያሬድ ዜማ በርጃና ሁልነት ትንሽ ያው ከሙያው ጋርም ቅርበት ስላለኝ ተምሬም ተመርጬም ስላደኩኝ ለእውነታነት የሚጠጋውን ስራ ሰርቻለሁ እና እንዲህ አይነት ስራዎችን ነው የሰራው።
በስፋት ወደሚታወቀው የቅዱስ ያሬድ የዜማ ድርሰቶች እንደ 1-2 ተከታይ ጥያቄዎችን ብንይዝ የቤተ ክህነቱንም ዜማ እውቀት የሌለው ሰው በሚረዳው ደረጃ በመጠኑ ቢያስረዳ።
እንግዲህ የዜማ ድርሰቱ በሶስት ጣዕመ ዜማ በግዕዝ በእዝልና በአራራይ ነው ቅዱስ ያሬድ ዜማ የሚወሰነው። ከዚህ የሚወጣ የዜማ ስልት የለም እና አሁን ቅዱስ ያሬድ አብዛኛውን ድጓ እንደደረሰው ይታመናል። ነገር ግን እገሌ ባይባሉም የኋላ ሊቃውንትም በተለይ ከዚህ ከ14ኛው ምዕት ዓመት ጀምሮ እንደና አባ ጊዮርጊስ አይነት ታላላቅ ሊቃውንት ከነበሩበት ዘመን ጀምሮ ዜማ የተጨመረ መዝሙር እንዳለ ያው ይታመናል። ሰሞኑን ከዚህ ከምጽፋቸው ተጽዕኖ ፈጣሪ ሴቶች ከምላቸው እሌኒን አነሳለሁ። የአጼና ኦድን እናት ማለት ነው። እሌኒ 2 የግዕዝ መጽሐፍት ደርሰዋል። ልጃቸው አጼና ኦድ ደግሞ በጣም ሊቅ ነበሩ። የግዕዝ ቅኔ አዋቂ ናቸው፣ ማህሌታዊ ናቸው። እንደገና ደግሞ መልክአ ማርያም የሚባለው ምርሰት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትመሰገንበትን በጸሎትነትም በማህሌትም እና አጼ ናኦድ በዚህ በመንፈሳዊነታቸው ይመስለኛል ድጓ ውስጥ አንድ ደስታቸው የተደረሰች መዝሙር ወይም ማንገርጋሪ ትባላለች። ለብዙ ሰው ደግሞ በየቀኑ ከሰሌ ከሙታን ጋር ሳይዙ መገልገያ ናት።
እሺ የሚሉን ከሆነ አንዱን ዜማውንም እንደው ቢያሰሙን ደስ ይለኛል።
አጼ ናኦድንም ለማስታወስ አንገርጋሪዋን ሷን ደበለካ ቅዱስ ያሬድ ዜማ ሃሌሉያ ማርያም ድንግል እመመቅድመታግ ለክርስቲያን አክሊል
ናናኦድ ገብረ ኮንዮ
ምን ማለት ነው? እንደው ሐሳቡን ቢያስጨብጡን መዝሙሩ ላይ ያለውን
ማርያም ድንግል እመመድማ ቃል የቀዳሚው ቃል እናት የሆንሽ ማርያም ድንግል ሆይ ለክርስቲያን አክሊል ለክርስቲያን ዘውድ ነሽ አክሊል ነሽ ለናኦድ ገብረሲ ኩንዮ ሰዋሰወ ሳስት ሰዋሱ እንግዲህ ያው መሰላል ማለት ነው። አገልጋይሽ ናኦድን የይቅርታ መሰላል ሁኚው ማንፈዱ ለነበልባል የነበልባል ማደሪያው መራት ዘወንጌል የወንጌል ሙሽራ ድንግል ማርያም ሆይ ናኦድ አገልጋይሽን የይቅርታ መሰላል ሁኚ ነፍሱን ወደ ገነት ወደ መንግስተ ሰማያት አስገቢ ለማለት ነው።
ቀደም ባለው ቃለ ምልልሳችን ስለ ሽምግልና አጫውተውን ነበረ። እንዲያውም በማህበር መደራጀቱም ኋላ ላይም ኃላፊነትም ወስደው እያደረጉ ያለውን ነግረውን ነበር። ኢትዮጵያ ዛሬ ከመታየው ሁኔታ ለሰላም ከፈነጠቀው ተስፋና አሁንም የተንገዳገደም ቢሆን በዛ ከተጣለው ተስፋ አንጻር የሽምግልና ነገር ይረዳል ብለን አምነናል፣ ባህላችንን አልተጠቀምንበትም ወደሱ ማዘንበሉ ብለውን ነበርና ተገቢነቱን ተቀስ አድርገን ነበር የቋጨ ነው። ምን ላይ ደረሰ ይሆን? እዚህ ሀገርም ከመጡ በኋላ ለመግፋት የሞከሩት ነገር ነው ወይ? ሲመለሱስ የሚያደርጉት ነገር አለ ወይ? በተለይ በብሔራዊ ደረጃም የእርቅና የሰላም ጥረቱ ገና ብዙ ሊገፋበት በሰፊው የታቀደ ነገር እንደመሆኑ እሱ ላይ ያለውን ሐሳብ ፈንጥቀው ለዛሬው ወጋችን እንቋጫለን።
እንግዲህ ይሄ ምንም ለችግሮቻችን ሌላ መፍትሄ እንደሌለን ያው ካለፍንባቸው ሁኔታዎችም ተምረናል። የቀደመ የሀገራችን የአባቶቻችን ታሪክም የሚነግረን ይሄንን ነው። ሁሉም ህዝብ ነገድ ማህበረሰብ በየባህሉ በየልማዱ የሚመራው በዋናነት በሽምግልና እንደነበረ ቢጠናም ባይጠናም ምንም ጥያቄ የሌለበት ትልቁ የሀገራችን የችግር መፍቻ ሽምግልና እንደሆነ ተረድተናል። እና ባለፈው አመታት ያው ሽምግልናው ትንሽ ትኩረት አጥቶ ቆይቷል። አሁን በዜና የሌላ ታሪክ ውስጥ መግባት አንፈልግም። በጣም በሽምግልናው ላይ የነበረው ጫና ቀላል አልነበረም። እና ሽምግልና እንደ ኢትዮጵያም እንበል እንደ አማራ ህዝብ የችግር መፍቻ ነው። በአሁን በአማራ ህዝብ የሚነሱ ራሱ አባባሎቹ ይገልጹታል። በአማራ አባባል ሰማይ ተቀደደ ቢሉ ትተው ሽማግሌ ይሰፋዋል። ይሄ ትልቁ አባባል ነው። እና የማይቻለውን ነገር እንኳን ሰማይ አይቀደድም፣ ግን ቢቀደድ እንኳን አያስጨንቅም፣ ሽማግሌ የማይፈታው ችግር የለም ለማለት የሽማግሌ መፍትሄ ፈጭነት ከፍ አድርጎ ለማሳየት አባቶቻችን የተጠቀሙበት ነው። እና ሽምግልና ትልቅ ዋጋ አለው። አሁንም ቢሆን የማህበረሰባችንም የሀገራችንም ችግር ሊፈታ የሚችለው በሽምግልና ነው። ሁለት ዋና ዋና አካላት አሉ፣ የሀገር ሽማግሌና የሃይማኖት አባት። የኢትዮጵያ ህዝብ ከእምነት ውጭ የሆነ ብዙ የለም። ያው እምነቱ ውስጥ ሆኖ ብዙም ችግር የሚፈጥር ሊኖር ይችላል እንጂ በእምነት ስር ነው። ሁሉም የሃይማኖት አባት አለው እንደየ እምነቱ። ያው እንደሚባልለት ከሆነ 97-98 ከመቶ የኢትዮጵያ ህዝብ በእምነት ጥላ ስር ያለ ነው እንደሚባል እና የሃይማኖት አባት የሀገር ሽማግሌ በትክክል ከሰራ ፈተናው ምንድን ነው? እረኛው የለገመለት ነው መንጋው የሚጠፋ መንጋው ገደል የሚገባ። እረኛ ካልለገመ ከብት አይጠፋም ይላሉ አባቶቻችን። እረኛ ሲለግም ነው መንጋው የሚበተንም የሚጠፋ ማዝመራም የሚያጠፋ እና በሌላም ሊወሰድ የሚችል እና እነዚህ ሁለቱ ተቋማት የሃይማኖትና የሽምግልና ተቋማት እንደየባህሉ እንደየእምነቱ መጠናከር መቻል አለባቸው። እኔ በዋናነት ደጋግመንም እንደምንለው በየስብሰባችን ከዚህ ከዘመኑ ከወቅቱ ፖለቲካ ነጻ ሆኖ መገኘት በጣም ሀገራችን የተፈተነችበት ምንድን ነው? ሁሉም የፖለቲካ ጥገኛ እየሆነ መንግስትም ለፖለቲካው ሲል አልፈልግም ይላል። መንግስትና ሃይማኖት የተለያየ ነው ይላል። ነገር ግን ደግሞ እጁን ሲያስገባ ይገኛል። የሃይማኖቱን ማባት ከፖለቲካው መራት አይፈልግም። ዘመናችን በጣም ከዚህ ከተጠቃሚነት ጋር እየተያያዘ ችግራችን ይሄ ነው እና አሁንም መፍትሄው ሽምግልናችን ማጠናከር ነው። አሁን በአሁን ሁኔታ ባለፈው ጥቅምት 27ኛ አንድ ትልቅ ጉባኤ እንደ ክልል እንደ አማራ ክልል ትልቅ ጉባኤ አካሄደን በ12ቱ ዞኖች እና በ3ቱ ሜትሮፖሊታን ከተሞች ያሉ ሽማግሌዎችን ጠርተን ሽምግልናውን ወደ ዞን ለማውረድ ከዞንም ወደ ወረዳ የነባሩን የሽምግልና ስርዓት ለመመለስ ጥረት እያደረግን ነው። አሁንም ወደ የካቲት አካባቢ አንድ ትልቅ ጉባኤ ይኖረናል። እዚህ ከመጣሁ ወዲህም እንዲያውም እዚህ ቨርጂኒያ ያሉ አንድ ትልቅ ሽማግሌ ያሉ ፕሮፌሰር ብርሃኑ እዚህ አዲስ አበባም እየመጡ በስብሰባ ብዙ ጊዜ እንገናኛለን። ትናንት ዛሬም ደውለውልኝ ነበር። አሁን ጥር ላይ የኢትዮጵያ የሀገር ሽምግልና መማክርት ጉባኤ ለማካሄድ አስቦ እኔም ልሄድ እዚያ ደውለውልኝ ነበር ሽማግሌዎቹ እና መቼ ነው የምትመለስ ብለውኝ እና ያው እዚህ ከገና በዓል በኋላ እዚያ ጉባኤ እንደሚካሄድ በተለይ አሁን ባለው ወቅታዊ ችግር ላይ በዚህ በአማራና በኦሮሞ ስም የሚካሄድ አሳዛኝ ሁኔታ በእሱ ላይ ለመነጋገር ቀጠሮ የተያዘ ይመስለኛል እና ችግሩ የሚፈታ በሽማግሌ ነው። ሀገራዊ የምክክር ኮሚሽን ብለን አቋቁመናል። ለፕሮፌሰር መስፍን መጀመሪያም ሀገራዊ የምክክር ሽምግልና ላይ ነበሩ እና ሽምግልና በትክክለኛ ቁመና ላይ ሆኖ ህዝብንም ከታች እየመከረ እያስተማረ ወጣቱ እንዲበስል እንዲፈክን ትልቁን እንዲያከብር እየመከረ እያስተማረ እንደገና ደግሞ ወደ ላይም ደግሞ መንግስትን ደግሞ ሀይ እያለ የቀደሙት የሃይማኖት አባቶች ሽማግሌዎች እኮ ነገስታቱ ሲስተፋቱ መስሎ ይሄ እኮ አያስኬድም፣ ለህዝቡ አይመጥንም፣ ህዝቡን ያስቀይማል እየተባለ ነው ሀገር እንግዲህ ጸንታ ተመርታ የኖረችው እና አሁንም ቢሆን ለሽምግልናው መንግስት ጆሮ መስጠት አለበት። ለሃይማኖት አባቱም ጆሮ መስጠት አለበት። የሃይማኖት አባትና ሽማግሌም ደግሞ በራሱ ቁመና ላይ መገኘት አለበት። ትልቁ ፈተናችን የሆነ በራሳችን ቁመና ላይ አልገኝ እያለ ነው። እዚያም እዚህም መንታ መንገድ ላይ እየሆነ ነው ሀገራችን ችግሯ እንዲህ አንፈታ ያለ ብዬ አስባለሁ። እና ሽምግልናው ትልቁ ዋጋ ነው ያለ
ግብን አድርገን እናመሰግናለን። ስላደረጉት ቆይታ ለእኛም ደግሞ በጊዜው ቀንሰው ይህን ያህል ሊያጫውቱን ፈቃደኛ ስለሆኑ እጅግም አድርገን እናመሰግናለን። የገና በዓልም ጥሩ እንዲሆንለት እንመኛለን።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
ቆንጅት ለወትሮ የመጨረሻውን የዜማ ምርጫችንን አድማጮች ሙዚቃውን አየር ላይ በቀጥታ በሚያገኙበት መንገድ ነው የምናስተዋውቀው። ዛሬ ግን የስንብት ምርጫችን ሰሞኑን እያነጋገረ ያለ አንድ ዜማ ድምጻዊው አቡሽ ዘለቀ ኢትዮጵያ ውስጥ አሁን ለሚታዩ አንዳንድ አሳዛኝ ሁኔታዎች እንደ ምክንያት ያለውን በሚገልጽበት ዜማ ብንሰናበት
ጥሩ ሐሳብ ነው። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያስተማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን በዚሁ ተሰናበትን።
ሰላም፣
በደህና ደሩ።
Oh, yeah.